voice of America.
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
በምን መልኩ ነው የቀረበው ያጨው የሚለውን ግልጽ አላረጉልንም። በድፍኑ አስቸኳይ ጊዜ አዋጅ ተወዳለው ሳትወድም ተብሎ እንደምግብ አይነት ሊጠየቅ አይችልም።
በእንደዚህ አይነት ሁኔታ ውስጥ ኢትዮጵያን እንዲኖሩ ፈልጋለሁ ብለው ማሰብ ወይ ደግሞ ያንን ደግሞ ሰው ያስባል ብሎ መናገር ራሱ ጠቅላይ ሚኒስትሩም ሲናገሩም ጭምር ትንሽ ማፈርም አለባቸው ብዬ ነው ማምነው።
ዛሬ የጋዜጠኞች የጠረጴዛ ውይይት አለን፣
በኋላ ላይ በስፋት ይደመጣል።
የሰማችኋቸውም ከአዲስ አበባ የሆርን አፌርስ አዘጋጅ ዳንኤል ብርሃኔና
ከዚህ ከዋሽንግተን ዲሲ የኢሳቱ ሲሳይ አጌና ናቸው።
ለነጋሽ ታምራት ፍቅሬ በምን ቋንቋ በምን ቃል አስረዳሽ? ከጋሽ ማሙር ደግሞ ልጀምር ጨዋታ ዳር ዳር ልበል። አስቴር ደግሞ ያተሞሽሬ አምሮ ቢተውቤ ዜማ ይሄ ነው።
እነኚህ ብቻ ሳይሆን ለአለማየሁ እሸቴ፣ ለአረጋሃኝ፣ ለኩኩና ለሌሎችም ዜማ መድረሱን አጫውቶናል።
ዛሬ ግን ወደ መንፈሳዊው አድልቶ መወያየት የምፈልገው
በያሬዳዊ ስራዎቼ ላይ ነው ብለዋል።
እናም በርከት ያለውን ጊዜ በዚያ ዙሪያ ነው ያወያየ ነው።
ለዚህም ይመስላል አርቲስት ከሚለው የተለመደ አጠራር
በኩረት ጉሃን የሚለውን የመረጠው።
በዚህም ሆነ በዚያ ግን ግርማ ሞገስ ዛሬ የኪነ ጥበብ ባለሙያ እንግዳችን ነው።
የማይቀረው ብዙዎቻችሁም የምትናፍቁት ንጉሴ አክሊሉም ተራውን ጠብቆ ይቀርባል።
ከሁሉ በፊት የከበረው ሰላምታችን ይቅደም። እንደምንሰነበታችሁ።
እኛ የራዲዮ መጽሔት አዘጋጅና አቅራቢዎች
ከአቀናባሪያችን ንጉሡ ታምሬ ጋር እኔ አሉላ ከበደና
እኔም አዲሱ አበበ በጣም ደህና ነን።
ቀዳሚው ታዲያ የሰዓቱ የዓለም ዜና ይሆናል። ጠብቁን።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ጀስቲን ትዋይትስ በስቱዲዮ መሳሪያዎች ላይ አለ። ሶማሊያ ውስጥ ሌላ ቸነፈር እንዳይከሰት የአካባቢው ሀገሮች መሪዎች ማድረግ የሚችሉትን ሁሉ ዛሬውኑ እንዲያደርጉ ፕሬዚደንት ሞሐመድ አብዱላሂ ሞሐመድ ጠየቁ። የሶማሊያው ፕሬዚደንት ትናንት ናይሮቢ ላይ በተደረገው የምስራቅ አፍሪካ ሀገሮች የጋራ ልማት ባለሥልጣኑ የኢጋድ መሪዎች ስብሰባ ላይ ተመላሾችን እዚያው ካለው ኅብረተሰብ ጋር ማቀላቀልን ጨምሮ ለሀገራቸው የስደት ቀውስ መሪዎቹ ዘላቂ መፍትሄ እንዲያበጁ ጠይቀዋል። ፋርማጆ በሚል ተቀጥያ ስምም የሚጠሩት ሞሐመድ አብዱላሂ ዛሬ ሶማሊያ ውስጥና ከሶማሊያ ውጪ ወደ 2 ሚሊዮን ተኩል ሶማሊያውያን በመጠለያ ሰፈሮች ውስጥ እንደሚኖሩ ናይሮቢ ላይ ተናግረዋል። ለአንዳንዶች ወደ ሀገራቸው ወይም ወደ ቀድሞ መኖሪያ መንደሮቻቸው ለመመለስ ሁኔታዎች አመቺ ባለመሆናቸው እስከ 3 ትውልድ ድረስ በእነዚያው መጠለያ ሰፈሮች ውስጥ ለመኖር መገደዳቸውን ፕሬዚደንቱ አመልክተዋል። ምንም እንኳ በቅርብ ዓመታት የጸጥታው ሁኔታ እየተሻሻለ በመምጣቱ ምክንያት ብዙ ሶማሊያውያን ወደ ሀገራቸው እየተመለሱ ቢሆንም አሁን ያለው የድርቅ ሁኔታና የረሃብ ስጋት ግን ያንን እንቅስቃሴ እያስተጓጎለው መሆኑን ፕሬዚደንት ፋርማጆ አመልክተዋል። ሌላ ቸነፈርን ለማስቀረት የማንፈነቅለው ድንጋይ ሊኖር አይገባም ብለዋል ፕሬዚደንቱ። በሌላ በኩል ደግሞ ሶማሊያ ውስጥ ያለውን የጸጥታና የፖለቲካ ሁኔታ ለመጋፈጥና በፍቃዳቸው የሚመለሱ ሶማሊያውያንን ሰፈራ ለማቀላጠፍ ለመስራት ናይሮቢ ላይ የተቀመጡት የኢጋድ ሀገሮች መሪዎች ተስማምተዋል። የ8ቱ የምስራቅ አፍሪካ ሀገሮች መሪዎች ይህንን ስብሰባቸውን ትናንት ያደረጉት የኬንያ መንግስት ግዙፉን የስደተኞች መጠለያ ዳዳብን ለመዝጋት ከወሰነበት ጊዜ 2 ወራት ቀደም ብሎ መሆኑ ነው። ዳዳብ የስደተኞች መጠለያ ሳይሆን ወደ ወንጀልና የሽብር አድራጎቶች መሰብሰቢያነት ወይም መደበቂያነት ተለውጧል ሲሉ የኬንያው ፕሬዚደንት ኡሁሩ ኬንያታ ትናንት ለአካባቢው ሀገሮች አቻዎቻቸው ተናግረዋል። በአካባቢው ካሉ ወደ 1 ሚሊዮን የሶማሊያ ስደተኞች 1/3ኛውን ኬንያ፣ 250 ሺህ አካባቢ የሚሆኑትን ደግሞ ኢትዮጵያ ማስጠለላቸውን ሪፖርቶች ይጠቁማሉ። የመን ውስጥ ለሁለት ዓመታት በዘለቀው ጦርነት ውስጥ የተጠያቂነት ንግግር ሊነሳ የሚገባው ጊዜ ነው ሲል የሰብአዊ መብቶች ተሟጋቹ ቡድን ሂውማን ራይትስ ዋች ጠየቀ። አምነስቲ ይቅርታ ሂውማን ራይትስ ዋች ይህንን ጥያቄውን ያነሳው ከ30 እስከ 145 የሚደርስ ቁጥር የነበራቸውን የሶማሊያ ሲቪሎች አሳፍራ በአካባቢው ባህር ላይ የነበረች ጀልባ በሳዑዲ አረቢያ በሚመራ የአየር ድብደባ ተገድለዋል ሲል ካሰማው ክስ በኋላ ነው። ምንም እንኳ የጥምር ኃይሉ ሀገሮች ሁሉ የሂውማን ራይትስ ዋችን ውንጀላ ያስተባብሉ እንጂ የመብቶች ተሟጋቹ ድርጅት ግን በአካባቢው የጦር ጀቶች ያለው በሳዑዲ አረቢያ የሚመራው ጥምር ኃይል ብቻ ነው ሲል ማስተባበያውን ውድቅ አድርጓል። በዩናይትድ ስቴትስ ኦሃዮ ግዛት ሲንሲናቲ ከተማ ውስጥ ባለፈው ሌሊት በተፈጸመ ጥቃት በአንድ የሌሊት መዝናኛ ክለብ ውስጥ የነበሩ 15 ሰዎች መቁሰላቸውና አንድ ሰው መገደሉን የአካባቢው ባለሥልጣናት አመለከቱ። ጥቃቱን የፈጸሙት ቢያንስ ሁለት ሰዎች መሆናቸውን ባለሥልጣናቱ ጠቁመዋል። ምንም እንኳ ካሚዮ የሚባለው የምሽት መዝናኛ ክለብ ከጥቃቱ በኋላ እጅግ አስደንጋጭ ገጽታ ያለው ቢሆንም የሽብር ጥቃት ነው ለማለት የሚያስችል ፍንጭ ግን አለማግኘታቸውን የከተማይቱ ፖሊስ ረዳት አዛዥ ፖል ኖዲጌት በትዊተር ባሰራጩት መልእክት አመልክተዋል። ጥቃት አድራሹ ተኩሱን በከፈተ ጊዜ በክለብ ውስጥ በመቶች የሚቆጠሩ ሰዎች እንደነበሩ ኖዲጌት የገለጹ ሲሆን ወደ ሆስፒታል ከተወሰዱት ብዙዎቹ ያሉበት ሁኔታ ለሕይወታቸው አስጊ መሆኑን አንድ የአካባቢው ቴሌቪዥን ጣቢያ ዘግቧል። በቁጥጥር ስር ያዋሉት ሰው ይኑር አይኑር ባለሥልጣናቱ ለጊዜው አልተናገሩም። በኢራቋ ሞሱል ከተማ በተፈጸመ ጥቃት ከመቶ በላይ ሲቪሎች የተገደሉበትን አጋጣሚ እየመረመረ መሆኑን የኢራቅ መንግሥት አስታውቆ ጥቃቱ የተሰነዘረው በአሜሪካ በሚመራው ጥምረት መሆኑን የሚያሳይ ማስረጃ ግን ለጊዜው እንደሌለ ገልጿል። ከተማይቱ ውስጥ ከኢራቅ ወታደሮችና ከዓለም አቀፉ ጥምረት ጋር እየተዋጋ ያለው እስላማዊ መንግሥት ቡድን ዙሪያውን ፈንጂ ጠምዶበት ከነበረ ሕንፃ ፍርስራሽ ውስጥ የ61 ሰው አስከሬን ማውጣቱን የተናገሩት አንድ የኢራቅ ባለሥልጣን ሕንፃው ከአየር መመታቱን የሚያሳይ ምልክት እንደሌለ አመልክተዋል። በአቅራቢያው ግን አንድ ተሽከርካሪ መምቻ ግዙፍ ቦምብ መገኘቱን አመልክተዋል። በሌላ ዘገባ ደግሞ ሶሪያ ውስጥ የመንግስቱና የሶሪያ የጦር ጀቶች ተቃዋሚዎች ይዞታ የሆኑ አካባቢዎችን ትናንት ክፉኛ መደብደባቸው ተገልጿል። ተቃዋሚዎች በሚቆጣጠሩት ኢድሊብ ከተማ ያለ የሴቶች እስር ቤት ላይን ጨምሮ በተፈጸመው ድብደባ በአስሮች የሚቆጠሩ ሰዎች መገደላቸውን ዘገባዎቹ አመልክተዋል። ዜናችን በዚሁ ተጠናቋል። ግን ለመሰናበቻ ዩጋንዳ እያስተናገደች ባለችው የዓለም ሀገር አቋራጭ ሻምፒዮና ኢትዮጵያዊት ሁለተ ሰንበት ግደይ ዛሬ አሸንፋለች። በዚሁ የዓለም ሀገር አቋራጭ ሻምፒዮና ላይ ኬንያውያኑ አትሌቶች ጂኦፍሬ ካሞሮር፣ ኤሪን ቺፕታይ እና ኢስቤል ኪፕሮፕ መድረኩን አጥለቅልቀውታል። ክቡራትና ክቡራን አድማጮች ለቀሪ ዝግጅቶች ወደ አዲሱና ወደ አሉላ ልመልሳችሁ። አብራችሁን ቆዩ።
የራዲዮ መጽሔት አሁን ተጀመረ።
የመጀመሪያዋ ዝግጅትም ምርጥ የሳምንቷ ግጥም ነች።
መልካም ምሽት እየተመኘን
የአክብሮት ሰላምታችንም በድጋሚ ይድረስልን። ቆሼ ሞክሼ የዘንድሮ ግፍ አልቅም ከጎርፍ እስከ ድርቅ ድረስ ነው እያልን ስናነባ ስም ስንቀያይር እንደ ዋስ ባልታጣ መሬት ተጣበን ጥቅም ስንለካካ ከወገን ቦታ በልጦብን ስንሟገት ተካ አልተካ በካሳ እምቢ በካሳ እንካ ባለልክ መካለል ጠኔ ስንሻኮት ያለ ዱካ ይኸው ለአደጋ ተዳረግን በቆሻሻና ናዳ ፉቃ።
ቆሻሻ ታጥነን አድገን ቆሻሻ አጥነን አሳድገን ልጃችንን ፍሬያችንን ከአመድ ወደ አመድ እንዲሉ በገዛ ቤታችን ቀበርን። እናት አጣን፣ ሕፃን አጣን፣ አባት አጣን፣ ወንድም እህት ተቀጨብን። ጊዜ እንደ ድንገት ደራሽ ወንዝ በቆሻሻ ጎርፍ ወሰደን። እንደ ፍካሬ ኢየሱስ ቃል ያለ ምልክትም ተዋጥን።
አያ ሞት ይለዋያጣ ድሃ ሳይኖር ሲሞት አይቶ የአገሩን ለቅሶ አስተውሎ ቆሼ ሞክሼ ነው አላሉ ስሜን ንጠቀኝ ብሎ ሞት ጉዱ አልቅም አቦ እንዲህ ሲል ሰማሁት እኮ ናዳ ናዳም ያህል ጎርሶ በሕፃናት አፉን አብሶ ጠግቦ ሲያበቃ ድሃ አፍሶ
እድሜ ለሀብታም ቱሩ እድሜ ለቆሼ ልጆች እየኖሩ ለማይኖሩ እድሜ ለአበሻ አቃጆች አደጋ ካላዩ በቀር ቅን መፍትሄ ለማይቸሩ ከቶም ይኸዋ ትንፋሽ አጥሮን ዙሪያ ገባችን ታጥሮብን አድኑኝ ከማለት ጣዕር ታፍኖ ከመሞት ያወጣን የባሳት ታምጣም እንዳያልቅ እሱ ጥናቱን ይስጠን። በቆሼ ሰፈር አደጋ ሰለባ ለሆኑትና ሐዘን ለተቀመጡ ቤተሰቦቻቸው ነቢይ መኮንን መጋቢ 6 ቀን 2009 ዓመተ ምህረት ኢትዮጵያ ማማናታችን እጇን ዘርግታ ለአምላካችን እጇን ዘርግታ ለአምላካችን ኢትዮጵያ ማማናታችን እጇን ዘርግታ ለአምላካችን እጇን ዘርግታ ለአምላካችን ቡራክ ያገኘች ለሰላም ስሟ እንዲጠራ በዓለም ቡራክ ያገኘች ለሰላም ስሟ እንዲጠራ በዓለም ላመስግናት በያሬድ ዝማሬ ውድ እናቴን ኢትዮጵያ ሀገሬ አላዜማ እውቅ የሚወደድ የተዜመ በቅዱስ ያሬድ ደረት ይደታል እርክርክ ይዘቱ ድፋጭረት ይትቅናት ምልክቱ እዝራራረግ አቋቋም ዝማሬ ድጓው ጾመ ድጓው ያንቺ ነው ሀገሬ ራሲ ወራ ሰራሲ ተፋ ያለ ፈጣሪ ማናና ተስፋ ኢትዮጵያ ማማና ናቁጣታ ለዘላ ደሞ ይተብቃታል ኢትዮጵያ የታምራት ሞላ ዜማ ነው።
ታምራትን ዛሬ ያስተዋወስ ነው በስፋትም እናጫውተው ደግሞ ግርማ ሞገስ ነው ምክንያቱ በክረት ጉሃን ግርማ ሞገስ
ማናል ከአዲሱ
በክረት ጉሃን አርቲስት የመቶ አለቃ ግርማ ሞገስ
ያደናገርከኝ ነው አዲሱ ወይስ እንዲህ ነው ማረጋቸው ከምርህ ነው
ለምን ከራስዎ አላሰማህም
በክረት ጉሃን አርቲስት መቶ አለቃ ግርማ ሞገስ
አሁን ገባኝ አዲሱ አርቲስት መባሉን አልፈልገውም ነው የምትለኝ
እንደዚያ ገደማ ነው አሉላ ግን ራሱን ሲያስተዋውቅ ሁሉንም ደባልቆ ሁሉም እንዳይቀር ይመስላል
ይገባዋል ያገኘውና የራሱን ስለሆነ
በኪነ ጥበቡ ዓለም ብዙ ያከናወነ ለብዙ ድምፃውያንም ቀደም ሲል በቅምሻው እንደሰማ ነው ዜማ የደረሰ መሆኑም ይታወቃል አሉላ
መንፈሳዊውን ከዓለማዊው አጣጥሞ ያለ በመሆኑ አዲሱ ጥሩ ውይይት እንደነበራችሁም ተስፋ አድርጋለሁ ቀጥሎ
የምን ዜማ ነው በሳክስፎን የተጫወትክልን ግርማ እንግዲህ አንተ ልበል እንደ አርቲስት ቆጥሬ ባናገር ቅር አይልህም አንተ እያልኩ ምንድን ነው ዜማው
በዘመነ ጽጌ የሚባለው ትመስል ምኪ የሚለውን ነው ትመስል ምኪ
እስቲ ዛሬ ለሚያደምጥ የፕሮግራም ተከታታይ ግርማ ሞገስን እስቲ እንዴት ነው የምትገልጥልን? ከሙዚቃው ዓለም ጀምሮ በዓለማዊ ሙዚቃ ከዛ ወደ መንፈሳዊ እንዴት እንደገባ ነው? ጅማሬው ራሱ መንፈሳዊ ነው።
ጅማሬ መንፈሳዊ ነው። ነገር ግን በመሃል ተቋርጦ ወደ ዓለሙ መጥቼ ወታደር ነበር። ከሙዚቃው ዓለም ብዙ ቆይቻለሁ። መንፈሳዊ ህይወቴ ብዙ ሳልቆይ በህፃንነቴ ማለት በልጅነት ጊዜ ነው ለውትድርና ላይ መጣሁ። እና ሳልጨርሰው በመቅረቴ ይቆጨኛል። አሁን ግን እግዚአብሔር ፈቅዶልኝ ነው ያው አሁንም እያገለገልኩ ነው አለው ብላል።
የት ነው የምታገለግለው ግርማ? አሁን
እዚሁ በካሊፎርኒያ ሎስ አንጀለስ ቅድስት ማርያም።
በዓለማዊ ሙዚቃ ከዚህ ቀደም
ዜማ ድርሰት አቀርብ ነበር ለተለያዩ ድምፃውያን፣ ለነጋሽ ታምራት፣ ለጋሽ አለማየሁ፣ ለአስቴር አወቀ፣
ላሉ ጠቅላላ ለናረጋኝ ብዙ ዘማዎች አሉኝ ለነኩኩ ሰብስቤ ተጋሽ ታምራት ጀምሮ አሁን ሰሞኑን አንዱ ዘርፎት ዘፍኖታል። ፍቅሬ በምን ቋንቋ በምን ቃል አስረዳሽ?
ፍቅሬ በምን ቋንቋ በምን ቃል አስረዳሽ
የሚለው ማለት ነው። ከጋሽ ማሙር ደግሞ ጀምር ጨዋታ ዳር ዳር ልበል የትዝታ የትዝታ
ጀምር ጨዋታ ዳር ዳር ልበልልሽ ዳንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን 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 ነገር እስቲ
እንደዚህ እንደዚህ ሲሆን አድማጭ ብዙ ያስታውሳል። እሱን ጨርሰ ተተህ እንግዲህ ወደ መንፈሳዊ አድልተሃል።
አዎ እንደዛ ነው።
ሲዲዎች አሉ። ወረቦችን በሲዲ ቀርጸህ በኦርጋን ወይም በፒያኖ አጅበህ ያዜምከው ወይም የተዜመዋሉ ቅዳሴውን እስቲ ስለ እሱ እንሻወራለን።
አጥምቼ ነው የምሰራው ማለት ነው። ያሬዳዊ ዜማ ያሬድን ለማጥናት ዝም ብሎ ያሬድን ዜማ መስራት አይቻልም። በአጋጣሚ እዚህ ሎስ አንጀለስ ለቅድስት ማርያም ለጥምቀት በዓል ዝግጅት እንደ ቀልድ ዝም ብለን ሰራ ነው። በአጋጣሚ ጥሩ ሆነ፣ ተቀባይነት አገኘ። ያው እንደ ምናልባት ደርሶ ይሆናል አንተም ጋር
አግኝቻለሁ። እውነት ነው። አዎ
አዎ፣ በኢንስትሩሜንታል ሰራሁት ማለት ነው። አለፍ አለፍ ብዬ ከቅዳሴ ከማህሌት አንገርጋሪ። አዎ ይሄ ነው አንገርጋሪ።
ይሄ ተመሪ ነው።
ሁለቱ መሪና ተመሪ አንገርጋሪውን ባሪቶን ሳክስ ኦርጋኑ መሪ ሆኖ ነው የቀረቡት እዛ ላይ።
አዎ
ቅዳሴም አለ። ቅዳሴው ከሁሉ ዘገብራ ለጽድቅ ብለው ነው የሚገቡት።
ቅዳሴ ሲገቡ ጀምሮ ያለው ዜማ አለ።
ጥሩ አድርጌ በትልቅ እንትን ሰርቼ ያው ከነኖታው ማለት ነው ለቀሪው ትውልድ ትቼው ለመሄድ ነው ያሰብኩት።
የቱ ነው የቀደመው? አሁን የመንፈሳዊ ህይወት ነው የቀደመው ወይስ አለማዊ?
መንፈሳዊ በልጅነት ቀደመ።
አዎ
ከዛ አለም መቼ ሳታላይ ናት ወሰደች። ከዛ ደግሞ እግዚአብሔር ደግሞ መለሰ ወደ መንፈሳዊ።
አሁን በፍጹም አለማዊ ሙዚቃ ወይም ዜማ አትደርስም?
ሁለተኛም ዞሮ የማላየው
ግን ችሎታው ስላለህ ይሄ ደግሞ ኪነ ጥበብ ነው እና ለኪነ ጥበብ ባለህ ፍቅር አንዳንድ ዜማዎችን ለማውጣት ለምን አትሞክርም?
አይ አልችልም። ሁለት ነገር ይዞማ ይሁን ያ ይበቃል፣ ያለፈው ይበቃል። አሁን ግን እየሰራሁት የምሄደው ያለሁት ያሬድን ነው። አሁንም ለብዙ ሰዎች ያ እንዲደርስ እፈልጋለሁ እና እግዚአብሔር ከረዳኝ አሁን ሙሉውን ራሱን ለምሳሌ የበዓላቱን እንዳለ በሙሉ አድርጌ ያው እንደዚህ እንደሰማሁ በሳክስፎን በኦርጋን አድርጌ በኖታ አድርጌ ለማስተላለፍ ነው የምፈልገው።
ምን ያህል ተቀባዮች አሉ ግርማ? ለምን ዜማን በኦርጋን በመሳሪያ ማቅረብ ወይም መጫወት አይደገፍም የሚሉ አሉ፣ የሚደግፉ አሉ። በአጠቃላይ ግን ምን ያህል ተቀባዮች አሉ?
እኔ አንደኛ ይህን ስጀምረው በ1962 ዓ.ም አምደ ሃይማኖት ወጣቶች መንፈሳዊ ማህበር ውስጥ ሆኜ ነው። አምደ ሃይማኖት እዚህ ላይ እንደሆነ ግድ ገብርኤል ነው እና በዚህ ሙያዬ እኔ ብቻ ሳልሆን ሌሎችም ቫይለን የሚጫወቱ ነበሩ፣ አኮርዲዮን። በ1962 ዓ.ም መምህር ቀጠላ በኋላ አቡነ እንድርያስ ነበሩ። ሲራክ ታደሰም ታውቀዋለህ፣ የኛ መሪ ነበረ። እና ጌታ ሆይ አይሁድ አማጽያን ሰቀሉ ሆይ የሚለውን በሳክሲፎን ነው ያቀናበሩ። ጌታ ሆይ አይሁድ አማጽያን ሰቀሉ ሆይ የሚለው እኔ ነኝ ያዘጋጀሁት ያቀናበሩ። ድርሰቱ የሲራክ ታደሰ ነው። እንደገና ሲራክ ሞተሃልና ስለኔ የሚለው እሱንም እኔ ነኝ። እንደገና በጌቴ ሴማኒ የሚል ተውስማኛ ገሬ ቢሆንም ዜማው እሱን ቀይሮት እሱንም በደንብ አድርገን ሰርተነዋል። ሌላው የምነግርህ ለዘመን መለወጫ ለእንቁጣጣሽ ማለት ነው ቤተ መንግስት አቡነ ቴዎፍሎስ ፓትርያርኩ ባሉበት የእኛ አለቃ የነበሩት ቀሲስ ሰለሞን ገብረስላሴ እሳቸው ነበሩ የሚመሩን። ከዛ ቤተ መንግስት ገብተን እሱን የሰራሁትን ስራ ለማስታወሻ ጋሽ ታምራት ሙዚቃ ላይ ብታሰማልኝ ይሄ አንድ ቀን የሚለው ላይ እሱ ላይ ካለ
አንድ ቀን አለኝ
አንድ ቀን ክፉ ዘመን ሲመጣ
ተቀባይነት ነበረ።
መንፈሳዊ ዜማዎች በዘመናዊ መሳሪያ መቀነባበር የለባቸውም የሚሉ ስላሉ በእነሱ በኩልስ ምን አገኘህ ለማለት ነው እንጂ የሚቀበሉማ እንዳሉ የታወቀ ነው።
አንደኛ ሰዎች ይህን የሚያደርጉት ባለማወቅ ይመስለኛል። ለምሳሌ አንተን ራስን መልሼ ልጠይቅህማ፣ ማሲንቆና ክራር በአሁኑ ሰዓት ናይት ክለብ እስክስታ ሲያስጨፍሩ አያድሩ?
እውነት ነው።
ኦርጋን ምንድን ነው ወንጀሉ? ይህን እዚህ ላይ ሰዎቹ መጥተው ይህን ሊያሳምኑኝ ይገባል። ሌላው እንደገና ሰብህወ በክራር የሚል ሰምተህ አይተታቃለህ? ሰብህወ በዋሽንት የሚላለ ሰብህወ በክራር ሰብህወ በዋሽንት የለም። ስለዚህ ያስገቡት በሚጥም መልኩ ልበስማኒውን አደረበ። እንደገና በቤተ ክርስቲያን ቁሳቁስ ውስጥ ለምሳሌ እንደነ ቃጭላሉ እንደነ ጥሩምባ ይተሃል። አገር ቤት ጥሩምባ የድር መለፈፊያ ነው። እንደገና በየቤተ ክርስቲያኑ ይደመቅም ያማድመቂያ ነው። ያሬድ ራሱ ምልክቶች ስምንት ናቸው። ጭረት፣ ይዘት፣ አንብር፣ እርክርክ፣ ደረት ምናምን እያለ የሰራቸው እሱ ስምንት ናቸው። ከዛ በኋላ ግን ሊቃውንቶች ተስማምተው ያደረጉት ምልክት አለ። ለምሳሌ አይተኸው እንደሆነ ድርስ የሚል አለ።
ድርስ
ሰላሳ ምናምን እያለ እነሱ በራሳቸው ሊቃውንቶች ከዛ በኋላ ከሱ በኋላ የፈጠሩት ነው። እና እዚህም ደግሞ እኛ ለቤተ ክርስቲያን አሁን ይሄ ሳክሲፎን ራሱ የእግዚአብሔርን ቃል ቅዱስ ያሬድን ቃል ቢናገር ይሄ ሳጥናኤላዊ ስራ ነው ብሎ የሚል ካለ ይሄ ስህተት።
አይ እንደው ምን አስተያየት አገኘህ ለማለት ነው እንጂ እኔ አሁን በሱ ላይ ውይይት ለመክፈት አይደለም። ግን የሚቀበሉ እንዳሉ
ምንጊዜም ዝግጁ ነው።
ውይይቱ አላበቃም። አዲሱ የምትቀጥሉ ትመስላላችሁ አይደለም?
አዎ፣ ወደ ሌላው ቀጣይ ዝግጅት ለማለፍ ደግሞ ይችን ግርማ ለታምራት ደረስኳት ያላትን ሙዚቃ በመጋበዝ እንሸጋግራለን።
ፍቅሬ በምን ቋንቋ በምን ቃል
ቀጣዩ የራዲዮ መጽሔት ፕሮግራም ማሳሰቢያ ይሆናል።
ከጥቂት ወራት በፊት በፕሮግራማችን ያስተናገድነው የቀድሞ ጠቅላይ ሚኒስትር ተስፋዬ ዲንቃ ባረፉበት ጊዜ መጽሐፋቸውን የተመለከተ ዘገባ ወደፊት እናቀርባለን ብለን ነበር። መጽሐፉ ተመርቋል። በዋሽንግተን ዲሲ የጆርጅ ዋሽንግተን ዩኒቨርሲቲ ሲመረቅ በቦታው ተገኝቼ በፕሮግራሙ ላይ ያቀረቡ ተናጋሪዎችን ተከታትያለሁ። ስለ መጽሐፉም ስለ እሳቸውም የተባሉትን በሚቀጥለው ፕሮግራማችን እንድናመጣ ነው ሀሳቡ።
ያኔም ቃል ገብተናል። አድማጮች እንደሚጠብቁ ተስፋ አደርጋለሁ። ቃል ነው፣
ጥፍ የለም።
አደራ ጥብቅ፣ ሰማይ ሩቅ ነውና
ቃል ይጠበቃል። በሚቀጥለው ራዲዮ መጽሔት ይጠበቃል።
የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም በተደረገው የህዝብ አስተያየት ጥናት ወደ 82% የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል።
ለዛሬው የጋዜጠኞች ጠረጴዛ ውይይት መነሻ ይሆናል።
ይሄ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለፓርላማቸው ካደረጉት ንግግር የተወሰደው ነው።
ለመሆኑ አስቸኳይ ጊዜ አዋጅ ይቆይልኝ አይነሳብኝ የሚባልበት ሁኔታ ይኖር ይሆን?
ጋዜጠኞች ይህን እንዴት ያውታል?
ቀድም ቀንጨብ አድርገን ያሰማናችሁ ጋዜጠኞች ናቸው ተወያዮቹ።
ከአዲስ አበባ የሆርን አፌርስ አዘጋጅ ዳንኤል ብርሃኔና
ከዚህ ከዋሽንግተን አካባቢ ደግሞ የኢትዮጵያ ሳተላይት ቴሌቪዥን ኢሳት ባልደረባ ሲሳይ አጊና ናቸው።
ያው እንግዲህ ቀደም ሲል እንደተገለጠው 82% የኢትዮጵያ ሕዝብ ደግፎታል ነው የሚሉትና ይሄን እንደው በጋዜጠኛ አይን እንዴት ታዩታላችሁ በሚለው እንነሳና ወደ ሌሎች ጥያቄዎች እናልፋለን። ከሩቅ ከዳንኤል ጀምር። ዳንኤል ካንተ ልነሳ። ዳንኤል ብራኖ፣
እንግዲህ ጥናቱን መከላከያ ነው የሰራው የሚመስለው። አንተ የራስህን ስራ ስትገመግም ሁልጊዜ ባያዝ ወደ ራስ የማጋደል ነገር መኖሩ አይቀርም። ሌላ አካል ነው አንተ ሊገመግም የሚችለው። ከዛ አንጻር ተፈጥሯዊ የሆነ መንገድ ሊኖርበታል ውጤቱ ላይ። ይህ የምጠብቀው ነው የራስህን ስራ ራስ ገምግም ስትባል። ሁለተኛ ነገር ደግሞ በምን መልኩ የቀረቡ ጥያቄው የሚለውን ግልጽ አላደረጉልንም። ለምሳሌ ሰላምና መረጋጋት ሊመጣ የሚችለው ሰላም ሊኖር የሚችለው ሀገሪቷ ውስጥ በአስቸኳይ ጊዜ አዋጅ ብቻ ነው። ስለዚህ አስቸኳይ ጊዜ አዋጅ ትፈልጋለህ ብትለው 100% ህዝቡ አዎ እንደሚል ነው ማስበው። ምን ለማለት ፈልጌ ነው? በምን መልኩ ነው ጥያቄውን የምታቀርበው? አቃራቢ ስማል በድፍኑ አስቸኳይ ጊዜ አዋጅ ትወዳለች ሳትወድም ተብሎ እንደምግብ አይነት ሊጠየቅ አይችልም። እሳቸውን ማብራራት ነበረባቸው። ግልጽ አልሆኑም ሰዎቹና ምናልባት በራሳቸው ጊዜ መረጃ ካወጡልን። ደግሞም ሌላ እዚህ ጋር ምን እንትን አለ፣ ኩዌስችነር መጠይቅ ተበትኖ የተሰራ ጥናት መሆኑ ያጠራጥረኛል። በስብሰባዎች ካገኙት አስተያየት የወሰዱት ግምገማ ነው የሚሆነው። ምናልባትም ያንተ ደጋፊዎች ከሚበዙባቸው ስብሰባዎች ላይ ከምታገኘው አስተያየት እጅ ቆጥረህ ምናምን ሳይሆን ማለት ነው። ከዚህ ወስደህ ወደ ፐርሰንትስ በጣም አሳች ነው የሚሆነው። ያ ነው የምገምተው። ኩዌስችነር ይሄ መጠይቅ የተበተነበት ሁኔታ ቢኖረ እንሰማ ነበር። ምን አይ ነበረ አስቸኳይ ጊዜ አዋጁ መላ ሀገሪቷ ማወጅ አያስፈልግም ነበር። ችግር የተፈጠረበት ቦታ ነው የምታወጀው። ከዛ ችግር የተፈጠረበት ቦታ ላይ ደግሞ ከተፈጠረው ችግር አይነት አንጻር ነው የሚያስፈልጉ ነገሮችን የምታግደው እንጂ አክሮስ ዘ ቦርድ የሆነ ሙሉ ሙሉ የሚጠቀልል አይነት አስቸኳይ ጊዜ አዋጅ አስተዋወጅም ሲጀምር ስፋቱም መላውን አገሪቷን ነው ምንም ቦታም ሳያስተርፍ እንደዚህ አይነት ነገርና በዚህ መልኩ ውይይት ላይ ቀርቦ ቢሆን ብዙ ይተችና ብዙ እንዲቀነስ ሲደረግ ነበር ቢያስባለሁ የተሻለም ግብዓት ያገኙ ነበረ።
የሲሳይን አስተያየት ልውሰድና ወደሚቀጥሉ ጥያቄዎች ይሄዳለሁ። ሲሳይ እንዴት አየኸው?
አመሰግናለሁ አዲሱ። ጠቅላይ ሚኒስትሩ በፓርላማ በተናገሩበት ወቅት ተከታትያለሁ። በመጀመሪያ ደረጃ የጥናቱ በትክክል ተጠምጧል ወይ? እንደዚህ አይነት ስሜት ውስጥ ነው የገባሁት። ለምን ብዙ ጊዜ ኢትዮጵያ ውስጥ በማናቸውም ጉዳይ ላይ ቁጥር ከኪስ አውጥቶ መናገር ከባድ አይደለም፣ በብዙ ነገሮች ልምድ አለን። ስለዚህ አንደኛ ጥናቱ ተደርጓል የሚለው ነገር በቅድሚያ መነሳት ያለበት ነገር ነው። ጥናቱም ከተጠና ማን ያጠናው፣ የትስ ነው የተጠናው የሚባለው ነገር ደግሞ በሁለትና በሶስተኛ ደረጃ ልናነሳቸው የሚገቡ ነገሮች ናቸው። ጥናቱ ማናቸውም መንገድ ይጠናና ቀደም ሲል ዳንኤልም እንዳለው አስቸኳይ ጊዜ አዋጁ ወይ ደግሞ ሰላም ትፈልጋለህ አትፈልግም የሚል ነገር ምርጫ ሰው ይቀርብለት፣ ሰላም እፈልጋለሁ ወይ ደግሞ አልፈልግም የሚል ነገር ውስጥ ሊገባ አይችልም። ማንም ሰው ሰላም ይፈልጋል። ጥያቄው በዛ መልክ ከቀረበ ስለ አስቸኳይ ጊዜ አዋጅ እያወራን አይደለም፣ ስለሌላ ነገር ነው የምናወራው ማለት ነው። አንደኛ ትክክለኛ ጥያቄ አልቀረበም የሚል ነገር ነው መነሳት የሚያለበት። ከምንም በላይ ደግሞ ራሱ የአስቸኳይ ጊዜ አዋጁን ሰው ፈልጓል የሚል ደረጃ ላይም ከደረሰ ማህበረሰቡን እንዴት አይነት አስጨናቂ ደግሞ ተስፋ አስቆራጭ ሁኔታ ውስጥም እንደከተቱት የሚያሳይ ነገር ነው በግል። ምክንያቱም ማንም ሰው የተረጋጋ ስርዓትና በየትኛውም የዓለም ክፍል ውስጥ ያለ ሁኔታ ውስጥ መቀጠል ነው የሚፈልገው። በአንድ ላይ ቬኔዙዌላን ወይ ማይናማርን ብቻ ከመጥቀስ ባለፈ ሌላ ሀገር ላይ ያን ምናልባት ወደ ቱርክ እና እንደዚህ መሳሰሉ ጥቂት ሀገሮች ምናልባት በአጠቃላይ እነዚያ በአደጋ ጊዜ ያለውን ነገር ጨምረን ማለትም በረሃብም በዚህ በሌላም አደጋ የተከሰቱ ነገሮችን ጨምረን በዓለም ላይ በአስቸኳይ ጊዜ አዋጅ ውስጥ ያሉ ሀገሮች ከአስር አይበልጡም። ምናልባት የነ ፈረንሳይ ጠንከር ያለ የሚባለው የፈረንሳይ ነው ከዚህ ከአደጋ ጋር ተያይዞ የመጣ ነገር። በእንደዚህ አይነት ሁኔታ ውስጥ ኢትዮጵያን እንዲኖሩ እፈልጋለሁ ብለው ድምጽ ይሰጣሉ ብሎ ማሰብ ወይ ደግሞ ያንን ደግሞ ሰው ያስባል ብሎ መናገር ራሱ ጠቅላይ ሚኒስትሩም ሲናገሩም ጭምር ትንሽ ማፈርም አለባቸው ብዬ ነው ማምነው እና በምንም መመዘኛ ሰው በዚህ አይነት ሁኔታ ውስጥ መቀጠል የሚፈልግ አይመስለኝም። በተለያየ መንገድ ማናችንም መገንዘብ እንችላለን። ሰው ነጻነት የሚፈልገው ነጻነት ሁኔታ ውስጥ መቆየት እንጂ እንዲህ ከቦታ ወታደራዊ በሚመስል በግልጽ በወጣ ሁኔታ ውስጥ መቀጠል የሚፈልግ አይመስለኝም እና ጥናቱ በትክክል የተጠናም አይመስለኝም። ከተጠናም እንደ እውነት ለመናገር ራሱ በኢህአዴግ ስራ አስፈጻሚ ኮሚቴ አባላት መካከል የተደረገ ካልሆነ በስተቀር በዛ ደረጃ እውነተኛ ጥናት ተጠንቶ የኢትዮጵያ ሕዝብ ምላሽ ይሆናል ብዬ ደግሞ አላምንም።
እንደው ግን በመሰረቱ ሲሳይ ከአንተ ጋር ልቀጥልና ወደ ዳንኤል እመለሳለሁ። የአስቸኳይ ጊዜ አዋጅ ሲታወጅ በራሱ የሚከለክላቸው ብዙ ነገሮች አሉ። ሰው ቤት ገብቶ ያለ ፍርድ ቤት ትእዛዝ መፈተሽ ሁሉ አለ። ሚዲያ መገናኛ ብዙሃንን ማድመጥ የተከለከለ አለ። እነዚህን ነገሮች ትፈልጋለህ ወይ ሲባል አዎ ፈልጋለሁ፣ እንድበረበር ቤቴም እንዲበረበር ፈልጋለሁ። ምን አይነት ህገ መንግስታዊ አሰራር ይሆናል ራሱ በመሰረቱ የአስቸኳይ ጊዜ አዋጅን ለህዝብ ምርጫ ማቅረቡ?
እንግዲህ አዲሱ ያልከው ነገር ነው። በህግና በስርዓት ህገ መንግስት አለ፣ ሌሎች የሀገሪቱ ህጎችም አሉ። አስቸኳይ ጊዜ አዋጅ ሲታወጅ በህገ መንግስቱም ሆነ በሌሎች በሀገሪቱ ህጎች የተቀመጡ መብትና ግዴታዎችን የሚመለከቱ ነገሮች በዚህ አስቸኳይ ጊዜ አዋጁ ይነሳሉ። ስልጣን ወደ ግለሰቦች ወይ ደግሞ አሁን እነሱ ወደ አዋቀሩት ኮማንድ ፖስት ይሄዳል። ስለዚህ በዚህ መልክ ሰው መብትና ነጻነት በተገደበበት ሁኔታ ውስጥ እንዲቀጥል ይስማማል የሚለው ነገር ነው እንግዲህ በእነሱ በኩል የመጣው። ይሄ በአጠቃላይ ግን ለመታወጅ ምክንያት የሆነው ጥያቄ በመጀመሪያ በተገቢው አጥንቶ ምላሽ እስካልተሰጠ ድረስ ምናልባት አሁን የምናወራው የአስቸኳይ ጊዜ አዋጁ መጋቢት 28 ያበቃል አያበቃም ማለት ነው። እኔ መጋቢት 28 ማብቃት ብቻ አይደለም ከዛ በኋላ በተከታታይ ባልተቋረጠ ሁኔታ ውስጥ ልንቀጥል እንደምንችል ሁሉ ነው የሚታየኝ። ምክንያቱም የተወሰነ ነገር ለእነሱ መረጋጋት መስሎ የሚታያቸው ወይ ደግሞ ስልጣናችንን አደላደልም ብለው የሚያምኑት እንደዚህ የተለየ ህግ አውጥተው በየትኛውም አካባቢ ላይ በሙሉ ወታደራዊ አገዛዝን አስፈነናል እና በዛ ሁኔታ ውስጥ መቀጠል እንችላለን ብለው እስካመኑ ድረስ ስድስት ወር የአመት ጉዳይ አይደለም። በስልጣን ላይ እስካሉ ድረስ ረዥም ርቀትም በዚህ በአስቸኳይ ጊዜ አዋጅ ውስጥ ለመሄድ ወደኋላ የሚሉ አይመስለኝም። እኔ የሚቀጥለው መጋቢት 28 እንደማይነሳ በእርግጠኝነት መናገር ይቻላል፣ ከጠቅላይ ሚኒስትሩ መግለጫም ካሉ ሁኔታዎችም ተነሱ።
ቀደም ሲል ባነሳው ጥያቄ ላይ ዳንኤል እድል ስጥህና ወደሚቀጥለው ጥያቄ አልፋለሁ።
ከሞላ ዝርዝር መረጃ ባላገኝም ምንድን ያለ ሂሳቤ አስቸኳይ ጊዜ አዋጁን ትፈልጋላችሁ አትፈልጉም ብለው ሳይሆን የጠየቁት ይመስለኝ የስራ ግምገማ ነው። ሲምፕሊ ምንድን ነው ያለው ቅሬታ እነዛን ለምንድን ነው የተነሱት ለሚለው ለምሳሌ የሚሰጡት አስተያየት ምንድን ነው? እነዛ ነገሮች ላይ ቅሬታዎች አሉ፣ የተሰሩ ጥፋቶች አሉ፣ ለዛ ነው ያነሳ ነው ነው። እነዚህ አሁን ሰሞኑን ያነሷቸው ያለ ፍርድ ቤት ፈቃድ ማሰርና ያለ ፍርድ ቤት ፈቃድ መፈተሽ ለምንድን ነው የተነሱት የሚሰጠው ማብራሪያ እዛ ላይ ያው ህብረተሰብ ቅሬታ ስላቀረበበት እና የተሰሩ ጥፋቶች ስላሉ እናም ደግሞ በቃ ካሁን በኋላ ስለማያስፈልግ ብለን ነው ነው። ኦኬ፣ ሌሎቹ ላይ የቀረበ ቅሬታ የለም ማለት ነው። ቅሬታቸው የለ፣ ህዝቡ ችግር የለበትም፣ ለምን በዛው አንቀጥልም የሚል ድምዳሜ እንደደረሱ ነው የኔ መረዳት። እንደዛ አድርጌ ነው የምወስደው።
ግን የተከለከሉ ደግሞ አሉ ያልተነሱ፣ ላሰማችሁና ሲሳይ ከአንተ እንጀምራለን።
አንዳንድ ቦታዎች የሚታዩ ግጭቶች በአውራ ጎዳናዎች መኪና አስቆሙ መዝረፍና መስተዋቶችን የመስበር በጥቂት ቦታዎች ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎልና ረብሻ ለመፍጠር የመሞከር አንዳንድ አካባቢዎች ላይ በግለሰቦችና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች
እነዚህ ጠቅላይ ሚኒስትሩ የሚዘረዝሯቸው ጉዳዮች ጸጥታ መንሳ፣ ትምህርት እንዳይማሩ ማድረግ፣ መኪና ፍንዳታ ማድረግ አስቸኳይ ጊዜ አዋጅ ይፈልጋሉ። እነዚህ
አሁን እሳቸው የሚያነሷቸው የሚጠቅሷቸው ችግሮች አሁን ባቸው ኢትዮጵያ በአስቸኳይ ጊዜ ሁኔታ ውስጥ እንድትቀጥል የሚያደርግ ነው ወይ የሚለውን ነገር ካየን በነበረው የህግ አሰራር ወይ ደግሞ ባለው በህገ መንግስቱና በሌሎች ህጎች መሰረት ተግባራዊ ማድረግ የሚከለክል ነገር አይደለም። ይህንን ስል ደግሞ ቀደም ሲልም በነበረው ሁኔታ ውስጥ በህገ መንግስቱና በህጉ መሰረት ኢትዮጵያ ውስጥ ይሰራል የሚል ድምዳሜ ላይ እንዳንደርስ ስጋቴን ጭምር እየገለጽኩ ነው። ግን በተለያየ መንገድ ጥያቄዎቹ የፈለጉት እነሱ ራሱ አስቸኳይ ጊዜ አዋጅ የሚለው ነገር ሰው ውስጥ የሚፈጥረው ጫና አለ። ያን በዛ ጫና ውስጥ ሰው ፍርሃትና በስጋት ውስጥ በቀጠለ ቁጥር በስልጣን ላይ መቆየት ወይ ደግሞ በስልጣን ላይ ተረጋግተን ለመቀጠል እንችላለን ብለው ያመኑ ነው ይመስላል። መንገድ ላይ የሚደረግ ዘረፋ ይሁን በተቋማት ላይ የሚወረወር ቦምብም ይሁን ሌላም ነገር ቀጠለም አልቀጠለም ይሄ ነገር እንደ ሰበብ እንደ ምክንያት ይመጣል እንጂ የአስቸኳይ ጊዜ አዋጁን ማስቀጠል የሚፈልጉት በእነዚህ ሁኔታዎች ብቻ አይመስለኝም። በአጠቃላይ ግን ሰው ውስጥ ያለውን ሰውን ውጥረት ወይ ደግሞ ስጋት ውስጥ ከጥን በፍርሃትና በጭንቀት ውስጥ መቀጠል እስካልቻለ ድረስ መረጋጋት አንችልም። እንደገና ደግሞ ይሄው እነሱ ቆሟል የሚሉት ነገር ምናልባት ከልምድም እንደሚታየው የቆመ ነገር አይደለም፣ የተዳፈነ ነገር መሆኑም ግልጽ ነው። የተዳፈነ ነው ማለት ብሎ ደግሞ እርግጠኝነት መናገር የሚቻለው የቀረቡ ጥያቄዎች አሉ። የትኛውም በኦሮሚያም በአማ አማራም አካባቢ ወጣቶቹ አደባባይ ወጥተው የጠየቋቸው ጥያቄዎች አሉ። የመብት የእኩልነት ጥያቄ ነው። ጥያቄው እስካልመለስክ ድረስ በመሳሪያ ልታቆመው ትችላለህ፣ ግን እስከ መጨረሻው ልታጠፋው አትችልም። ስለዚህ የመዳፈን ነገር ነው ያለው። ጥያቄው እስካልተመለሰ ጊዜ እስካልተመለሰ ድረስ ጊዜና ሁኔታን ጠብቆ ደግሞ እንደሚነሳም ስለሚያውቁ በዚህ ሁኔታ ውስጥ በአስቸኳይ ጊዜ አዋጅ ውስጥ ህዝቡን በተጽዕኖ ስር ማቆየቱን እንደ አማራጭ አድርገው የወሰዱት ይመስለኝ። ይህም ብቻ አይደለም። አሁን ምናልባት አስቸኳይ ጊዜ አዋጁ ላይ አንዳንድ ነገሮች ተነሱ ይባላል። ለምሳሌ ሰዎች በሚጽፏቸው አርቲክል ይሁን ከአርቲክልም ባነሰ ነገር ፌስቡክ ላይ የሚጽፏቸው ነገሮች ህዝብን ለአመፅ የሚያነሳሱ ቢሆኑ ህዝብን በህዝብ ላይ የሚያነሳሱ ነገሮች ሆነው ቢገኙ እንኳን አሁንም በአስቸኳይ ጊዜ አዋጁ መሰረት ተጠያቂ የሚያደርገ ነገር ነው ያለው። ስለዚህ ሰዎች ፌስቡክ ላይ በነጻነት መጻፍ የሚችሉበትን ሁኔታ የሚገድብ ነገር ነው። ህዝብን በህዝብ ላይ ማነሳሳት ምንድን ነው የሚለው ነገር በትክክል ህጉን የሚተረጉም አካል ማን የሚለውን ነገር ካየን የኢትዮጵያ ፍርድ ቤቶች ህግን በአግባቡ እንደማይተረጉሙ እኛ ኢትዮጵያን አይደለም የምንመሰክረው የአሜሪካ አመታዊ ስቴት ዲፓርትመንት ሪፖርት ላይ ኢትዮጵያ የወንጀል ፍርድ ቤቶች ነጻ ለመሆናቸውንና በፖለቲካ ጭምር የተቃኙ መሆናቸውን ጭምር የሚመሰክሩበት ሁኔታ ነው ያለው። ስለዚህ አስቸኳይ ጊዜ ኖረም አልኖረም የኢትዮጵያ ፍርድ ቤቶች እንዴት እንደሚሰሩ የሚታወቅበት ሁኔታ ስላለን፣ በተለይ አሁን ሰዎች አስባቸውን ፌስቡክ ላይ ማህበራዊ ገጾች ላይ እና ድረገጾች ላይ እንኳን ቢጽፉ የሚከተልባቸው ነገር ግልጽ ነው። ምናልባትም ኤሌክትሮኒክስ ሚዲያ ላይም በተመሳሳይ እድሉ ኖሯቸው የሚናገሩ ሰዎችም በዛ ተጽዕኖ ውስጥ ነው ያሉት።
ዳንኤል ወደ አንተ ልምጣ እስቲ። አብዛኛዎቹ ክልከላዎች ተነስተዋል ተብሏል። ያልተነሱትና የማይነሱት ግን ቀደም ሲል ጠቅላይ ሚኒስትሩ ያነሷቸው ናቸው። ቦምብ መወርወር፣ ትምህርት ቤት በስርዓት እንዳይካሄድ ማወቅ ወዘተረፈ። እነዚህ አስቸኳይ ጊዜ አዋጅ ይፈልጉ ይሆን እነዚህ ክልከላዎች?
አሁን የተነሳው የማስፈጸሚያ እርምጃዎቹ ናቸው። ክልከላዎቹ አልተነሱም። ኢሳትን ማየት ህገ ወጥ ነው የሚለው አልተነሳም። በትምህርት ቤቶች ሰልፍ ማድረግ የሚል ሌላ እንደዚህ በቃ እንዳለ ክልከላዎች የሚለውን ያንን ምንም የሚነካ ነገር የለም። ማስፈጸሚያ የተባሉት እርምጃዎች ብቻ ናቸው። ሁለተኛ እነዚህ ነገሮች ያስፈልጋሉ የላልከው ቅድም ወደ ሰጠው አስተያየት ነው መለሰው። አስቸኳይ ጊዜ አዋጅ ሲታወጅ ከመጀመሪያው በእነዚህ ቦታዎች ላይ እንዲህ አይነት ችግሮች ስለተፈጠሩ እነዚህ ነገሮች እስኪቀንሱ ድረስ ወይም እዚህ ደረጃ ላይ እስከሚደርሱ ድረስ ነው ያወጅ ነው ብሎ ነው መንግስት ማድረግ ያለበት። ሶ የተወሰኑ ኤሪያዎች ናቸው የሚሆኑት ማለት ነው። ከሞያሌ እስከ ዛላምበሳ ደስ ለምታደርገው
የዚህ አስቸኳይ ጊዜ አዋጁን በተመለከተ መመሪያውን ነው እንጂ የተነሳው አፈጻጸሙን በተመለከተ ነገሮች ባሉበት እንደቀጠሉ የሚያሳይ ነገር ነው የተረዳሁት። እና ግን ኢሳትን አትመልከት የሚል በአስቸኳይ ጊዜ አዋጅ ካልታወጀ በሌላ የኢትዮጵያ ህጎች ይህን ሚዲያ አትመልከት
እኮ ሙሉ አልተሰረዘማ። ክፍል ሁለት ብቻ ነው የተሰረዘው፣ ክፍል አንድ አልተሰረዘም። አትመልከቱ የሚለው ፓርት ክፍል አንድ ላይ ነው ያለው። አቶ ሲራጅ እሱን ተሰርዟል አላለም። ክፍል ሁለት ላይ እነዛ ክፍል አንድ ላይ የተዘረዘሩ ጥፋቶች ተፈጽሞ ሲገኙ ጸጥታ ኃይሎች በምን መልኩ እርምጃ ወስዳሉ የሚለው ቦታ ነው የተሰረዘው።
ሬዲዮና ቴሌቪዥን ላይ ያለው ነገር ተነስቷል ካሉ ኢሳትና ወይም ላይ ያለው ነገር ተነስቷል ማለት ነው።
ሁለታችሁንም አመስግኜ መዝጋት ይኖርብኛል። ለአንዳንድ ደቂቃ ግን ልሰጥ እችላለሁ። ለማጠቃለያ የተነሳንበት ወይም መንደርደሪያ ሀሳባችን አስቸኳይ ጊዜ አዋጁን 82% የኢትዮጵያ ህዝብ ደግፎታል የሚለው ነው እና ምናልባት ይህን ጋዜጠኞች እንደው እንዴት ያዩታል በሚለው ዛሬ ባቀረብነው የጋዜጠኞች የጠረጴዛ ውይይት ላይ ሁለት ጋዜጠኞችን ጋብዤ ለማዋየት ነው የሞከርኩት። የመጨረሻ አንዳንድ ሀሳብ ካላችሁ እሱን ድል ስጥና ልዝጋ። ዳንኤል በዛው ጀመር፣ ሲሳይ ይዘጋልኛል።
አስቸኳይ ጊዜ አዋጅ የሚለውን ስናስ አድማ በታኝ የጸጥታ ኃይልን ብቻ አይደለም ማሰብ ያለብን። እዚህ አስቸኳይ ጊዜ አዋጅ ውስጥ እንደ ፓኬጅ ነው እየሄዱ ያሉት ወይም ለመተግበር እየሞከሩ ያሉት። እዚህ ውስጥ ውይይቶች አሉ፣ የህዝብ ቅሬታ ይሰበስባሉ፣ ብዙዎቹን ለመመለስ ይሞክራሉ። እነዛ ሁሉ ቅሬታዎች ሳይነካኩ በየታችኛው ስብሰባ ላይ የሚቀርቡ ወደ ላይ እንዲተላለፉ ተደርጓል። ይህም አንዳንድ አቅጣጫ ለመስጠት ይረዳቸው ይሆናል። ከዛም ጋር ደግሞ ያው እዚህ ላይም ራሳቸው ማጥራት የሚኖርባቸው ነገሮች ይኖራል እና አስቸኳይ ጊዜ አዋጁ ሲባል ያ አድማ በታኝ የጸጥታ ኃይል የሆነ አስፋልት ላይ ቆሞ ይህን ሰው የትፈልጋል አትፈልግም ብቻ አድርገን መውሰድ አይኖርብንም።
ሲሳይ ለማጠቃለያ እንደቃለኝ
ካሉ ሁኔታዎች ተነስቶ አሁንም የአስቸኳይ ጊዜ አዋጁ መጋቢት 28 ስለመነሳት የምናስብ ከሆነ እኔ ከተለያየ ሁኔታ እንደው አሻገውም ከመገምገም አንጻር ሊቀጥል ይችላል። ምናልባትም እኛ ሀገር ያለው ገደብ በጣም የሰፋ ከመሆኑ ጋር ተያይዞ የበለጠ አሳሳቢ ሊሆን ይችላል። ግን ከምንም በላይ ደግሞ ኢትዮጵያን ችግር ኢትዮጵያ ውስጥ ያለውም ጥያቄ ለመፍታት አስቸኳይ ጊዜ አዋጅ አይደለም የሚያስፈልገው። ወጣቶቹ አደባባይ ሲወጡ ያቀረቡት ጥያቄ አለ። የመብት የእኩልነት ጥያቄ የሚለውን ነገር አጽንኦት ያነሱበት ነገር ነው። ለዛ ጥያቄ ምላሽ መስጠትና ኢትዮጵያን የሁሉም ወደ ማድረጉ መሄድ የኢትዮጵያን ችግር ለመፍታት መንቀሳቀሱ እንጂ በጉልበት በአስቸኳይ ጊዜ አዋጅ የኢትዮጵያ ችግር አይፈታም። ያው የተዳፈነ ነገር ነው። ችግር እስካልተፈታ ድረስ እንትሉ ይቀጥላል ነው በእኔ በኩል።
በጣም አመሰግናለሁ። ሲሳይ አጌና ከኢትዮጵያ ሳተላይት ቴሌቪዥን ኢሳት፣ ከሆርን አፌርስ አዘጋጅ ዳንኤል ብርሃኑ አዲስ አበባ፣ እግዚአብሔር ይስጥልኝ ሁለታችሁን አመሰግናለሁ።
አንተንና እንግዶችን በተራ ይላመስል።
እሺ እግዚአብሔር ይስጥልን። እንግዲህ ተረብዛ ዙሪያ ውይይታችን ከፍቶ ነበር፣ አሁን ተመልሷል። ብዙ ወቅታዊ ጉዳዮች አሉ። ይሄ ራሱ ረጅም ነበር ውይይታችን፣ ግን ዋና ዋና አንኳሩን ነው ያሳለፍነው።
እንዲህ የሚያነጋግሩ ጉዳዮች ሲኖሩ መላልሰን ማምጣት አለብን። በጠፋበት ይቅርታ ጠይቀን በሚቀጥለውም ደግሞ ሌላ ርዕስ እንፈልጋለን። ሁሉም አዲሱ የዛሬው የኪነት ባለሙያ እንግዳችን
ሉላ አሽሙሯ ገብታኛለች። አየህ፣ በብዙ የታመራት ስራዎች የግርማ ሞገስ እጅ አለበት። ሁለተኛ ደግሞ
የለም አዲሱ የበኩረት ጉሃን አርቲስት የመቶ አለቃ ግርማ
አሁን ጨዋታ እየጨመረ ሄደ ይመስላል። አሉላ
ይቅርታ አዲሱ፣ እንዲያውቀን አልነበረ
ገባኝ። ዝም ብለን የታምራት ምሻ ስንጫወት እውነትም ዛሬ እነዚህ ሰዎች እንግዳቸው ታምራት ሞላ አይሆንም።
ልክ ነክ ነው በአንተ አነጋገር
አናክቺክ። እንደው እኛም ቤት መታለች ብቻ ዝም ነው። የንጉሴ አክሊሉን መስኮት እንክፈት አሉላ።
መልካም
ንጉሴ፣ ዛሬ በእንግዳው ድምፅ ነው የሚጀምረው፣ ግን በቅድሚያ ሰላምታ አቅርበናል ንጉሴ እንድሰማን። እንግዲህ እንግዳው ይቀጥላሉ።
በልማት ስም የሚሰሩ ከመጠጥ ጋር፣ ከሱስ ጋር፣ ከቤተ ክርስቲያኒቷ ስርዓት ጋር የማይሄዱ ነገሮችን መከላከል ይገባናል። አሁን ለምሳሌ መርካቶ ራጉኤልን በምንመለከትበት ሰዓት ትምህርት ቤት ነው የተሰራው። ቤተ ክርስቲያኑን ሸፈነ የሚል አሉታዊ ተጽዕኖ ራጉኤል ላይ አይታየኝም።
ለእኔ የሚታየኝ አይታያቸው፣ ለእኔ የሚሰማኝ አይሰማቸው፣ በምን ቋንቋ በምን ቋንቋ ላናግራቸው የሚለውን የድምፃዊት ፀሐይ እንዳለን ዜማ አስታወሰኝ። የመጋቤ ሰላም ሰሎሞን ቶልቻ መልእክት የዛሬ 15 ቀን በዚሁ ፕሮግራም ስንወያይ በተለይ በአዲስ አበባ ከተማ አንዳንድ አብያተ ክርስቲያናት በሙሉም ሆነ በከፊል በአዳዲስ ሕንፃዎች እየተሸፈኑ ነው፣ ቅርስነታቸው እየተረሳ ነው ብለን ስንወያይ ነው ይህንን መልእክት መጋቤ ሰላም ያስተላለፉት። እስቲ ደግሞ ዛሬ ከአዲስ አበባ ወጣ እንበል።
በደብረ ብርሃን ስላሴ ስንመለከት ዘርዓ ያዕቆብ አደባባይ ላይ የሚሰራው ትልቁ ሕንፃ ትልቁ ልማት የዘርዓ ያዕቆብ አደባባይ ነው። ያ ሕንፃ የሚሰራው በሶስቱ ጥምረት ነው፣ በሸንኮራ ዮሐንስ፣ በጻድቃኔ ማርያም ገዳምና በሰሜን ሸዋ ሀገረ ስብከት የጋራ ጥምረት ነው።
ይህ መልካም ለሌሎችም አርአያና ምሳሌ የሚሆን ነው። እስቲ ወደ ቤተ ክርስቲያኑ ውስጥ ደግሞ ገባ እንበል።
ታላቁ ዘርዓ ያዕቆብ አደባባይ አልፈን ወደ ደብረ ብርሃን ስላሴ ቤተ ክርስቲያን ስንመጣ ደብሩ በዛው የሚያለማው ስራ አለ። መግቢያው ላይ ያሉ ህንፃዎች አሉ። እነዚህ ህንፃዎች ደብረ ብርሃን ስላሴና ደብረ ብርሃን ከተማ የሚነጣጠሉ አይደሉም። ደብረ ብርሃን ስላሴ የከተማውም ስያሜ በቤተ ክርስቲያን ውስጥ ብርሃን የወረደበት ነው። ታሪክ ሊጠያቅ የመጣ ሰው ከተሸፈነ እኮ ህንፃ ብቻ አይደለም፣ መጀመሪያ ሰው አስተሳሰብ ጋርዶታል። ቤተ ክርስቲያኒቷን የትም ፈልጎ ማግኘት ይችላል፣ ጠይቆም መምጣት ይችላል። እንጂ ህንጻ ጋር ረደኝ ብሎ የሚመጣው ነገር እኔ በኔ በኩል አይታየኝም። እንደውም ከልመና ምንወጣበት ራሳችንን የምንችልበት ያ ከዛ የፈሰሰው ያብነት ትምህርት ቤትን ማጠናከሪያ ጥላ ዘቅዝቆ ስዕል አድህኖ ዘርግቶ አዋራ ላይ የመለመን ስርዓት እንዲቆም ዛሬ ደግሞ ትውልዱ ስልጣኔው የሚጠይቀውን ቴክኖሎጂ የሚጠይቀውን ነገር ቤተ ክርስቲያን ትውፊቷን ስርዓቷን ጠብቃ ቀኖናዋን ጠብቃ እኛ የማንደራደረው በእምነታችን ላይ ብቻ ነው። በዶግማችን በስርዓታችን በቀኖናችን ላይ ነው። ያ አይታደስም አይለወጥም። ነገር ግን ዘመናዊ አሰራርን ዘመናዊ ቴክኖሎጂን የዘመነ አገልግሎትን መስጠት ተገቢ ነው።
የድሮ አብያተ ክርስቲያናት ለምሳሌ በአታን መንበረ መንግስት ግቢ ገብርኤልን ጎጃም ኤልያስ እዚህ ደብረ ጽጌ ከአዲስ አበባ 90 ኪሎ ሜትር አካባቢ ለነዚህ አብያተ ክርስቲያናት የታነጹ ህንፃዎች መሃል ፒያሳ ላይ ነው። ያን ጊዜ እንዲህ አይነቱ ሐሳብ አልነበረም ማለት ነው። አሁን እንደው ሊዝን ሽሽት ነው። መሃል ከተማ ገብተው መስራት ሲችሉ እንደው እዛው ቤተ ክርስቲያኑን ሸፍነው ለምሳሌ ደብረ ብርሃን ስላሴ እዛው ዘርዓ ያዕቆብ ሜዳ ላይ ሶስተኛውን ህንፃ ማድረግ አይቻልም ነበር? ቦታው ሰፊ ነው፣ ኳስ ሜዳነቱ ቀርቷል እና ለምን እንዲህ እንዲጋረደው ተደረገ ይላሉ። ከሊዝ ጋርም የሚያገናኙ ሰዎች አሉ።
ህንፃ ብቻ እኮ አይደለም ቤተ ክርስቲያኑን እየሸፈነ ያለው። አሁን በአታ እኮ በዛፍ ተሸፍናለች። አብያተ ክርስቲያናት በተራራ ተሸፍነዋል። አይናችን ላይ ነው፣ አስተሳሰባችን ላይ ነው ተሸፈነ የምንለው። አይኔ ላይ የተሸፈነ ነገር ብዙ ችግር የለብኝም፣ ፈልጌ ያገኘዋለሁ። አስተሳሰባችን ላይ ከተሸፈነ ነው ትልቁ አደጋ።
ህንፃዎቹ ለምን ተሰሩ የሚል ተቃውሞ የለም። ግን ህንፃዎቹ የተሰሩበት ቦታ አቀማመጣቸው አብያተ ክርስቲያናትን በሙሉም ሆነ በከፊል እንዲሸፍኑ መደረጉ ይህንን አብያተ ክርስቲያናቱም እንደሚታዩ አድርጎ መስራት አይቻልም ነበር ወይ? ከፍታውስ ደግሞ ያን ያህል ረጅም ከመሆን መጠነኛ ሆኖ አብያተ ክርስቲያናቱን ሳይሸፍን ግን በዙሪያው ሰፋ አርጎም መስራት ይቻላል በሚል ነው ጥያቄው የተነሳው እንጂ ስራውማ ተሰርቷል። እንደው ዝም ብለን እንዳናልፈው ነው። እስቲ ደግሞ አክሱምን እንይ ነው ያልኳቸው። አክሱም በዋናው በር መግቢያ ላይ የሙዚየም ህንፃ እየተሰራ ስራው ለጊዜው ቆሟል፣ የሚቀጥል ነው እሳቸው እንደገለጹልኝ። ነገር ግን ከፊት ለፊት ቤተ ክርስቲያኑ አይታይም። ሙዚየሙ እንዴት እዛ ላይ ተሰራ ብያቸውም ነበር።
የአክሱም ሙዚየም ግንባታ ከፍታው የተገደበ ስለሆነ ምንም አይነት ተጽዕኖ እንደማያመጣ ስምምነት ተደርጎ ነው ስራው የተሰራው። ከፍተኛ ጥረት ተደርጎ ጥንታዊ ታሪካዊነቱን በማይነካ መልክ ነው ዲዛይኑም የተሰራው።
እንደ መጋቤ ሰላም ቤተ ክርስቲያኑን አይሸፍነውም ነው የሚሉት ብለን መናገር እንችላለን? ደፍረን እንደው
ፊት ከነበረው በተወሰነ መልክ ይሸፍነዋል። አንድ ጀርባ ላይ በየትኛው አንግል እንየው? በክብ ካየነው 360 ዲግሪ አለ ክብን። በአራት ማዕዘን ካየነው ምስራቅ፣ ምዕራብ፣ ደቡብ የሚባል አለ። በአንድ አቅጣጫ ላይ ብቻ ነው ያለው ይሄ ቤተ ክርስቲያን። አንድ አቅጣጫ ላይ ምዕራብ ላይ ካለ ይሄ ቤተ ክርስቲያን ምስራቅ፣ ሰሜንና ደቡብ ላይ አይሸፍነው። ሙሉን ዙሪያውን አልተሰራም፣ በአንድ ፓርት ላይ ነው ያለው።
ዋናው በር ላይ መሰራት እኮ ነው መጋቤ ሰላም።
አዎ፣ ህዝብ በሚገባበት በር ላይ ነው የተሰራው። እንደ እይታችን ብንቀበለው ጥሩ ነው። ከማፍረስ መስራት የተሻለ ነው። የጥንታዊውን ጥቅም የምናየው አዲስ እዚህ ጋር ስንሰራ ነው።
አመሰግናለሁ መጋቤ ሰላም ሰሎሞን ቶልቻ። አድማጮችስ በዚህ ላይ ምን ትላላችሁ? እስቲ አስተያየት ስጡ። ለዛሬው ሳይሆን ለወደፊቱ አበቃሁ።
ንጉሴን እናመሰግናለን። ወደሚቀጥለው ዝግጅት እንግዲህ
ሌላ ዜማ
በእንግዳችን በታምራት ሞላ እሽት እንግዲህ ምክንያት አለን።
ጎዳናዬ አንቺ ባለ ጎዳ ጎርደር ጎርደድ ያሽ ብቅበይ ከባዳ ጎዳናዬ የጎንደሯ መቤ ያደግንበት ሰፈር እንዴት ነው አገር ቤት
አዲሱ የዚህ ሙዚቃ ምርጫ
አሳሳኝ ለዚህ ነው ያቆየሁት ግን አንተ ደሞ ቶሎ ገብጀመር
ምርጫዎቹን ቀድም እንደቀለድክብኝ ሳይሆን እንደወደድኳቸው መናገር ፈልጋለሁ። ታዲያ ግን የዚህ ሙዚቃ ምርጫ ትርጉም ይገባኝ ይመስለኛል አዲስ
አሎላ ዛሬ አልተቻልክም ታምራት ለምን እንደሚጫወት አስረድቻለሁ።
አይደለም ለአድማጮቻችን ታምራት ብቻ አይደለም ልልፈልጌ ነው
በጣም አይደለም ልክ ነው
አንተም አለበት
ይመስለኛል። ለማንኛውም ከበኩረት ጉሃን አርቲስት የመቶ አለቃ ግርማ ሞገስ ጋር ያደረግኩት ውይይት ላጠቃለሁ
ይሻላል አዲሱ ግሩም ነው።
አሁን እዚህ ካሊፎርኒያ በመታገለግልበት ቤተክርስቲያንም ሆነ በአካባቢ ያፈራሃቸው ወጣቶች አሉ ያንተ ምሳሌ የሚወስዱ አሉ? እንዴት ነው በወጣቱ በኩል ያለ ተቀባይነትና ግንኙነትህ?
እንግዲህ እስካሁን ልጆች አሳዳጅ ነበርኩ። አሁን እንግዲህ ጡረታዬም እየደረሰ ነው። በዚህ ሙያ ላይ ላስተምር የምችለው እንግዲህ ከዚህ በኋላ ይመስለኛል። አሁን ባለውበት ሳንታ ሞኒካ ይባላል እዚህ ወይንትን ሎስ አንጀለስ እና እዛ ጋር ያለው ላይብረሪው ሲቲው ፈቅዶልኝ የራሴን የኢትዮጵያን ልጆችን ተፈቅዶልኝ በሳምንት አንድ ቀን እያስተማርኩ ነው። አሁን ለጥናት ነው በስፋት ምናልባት እድሉን በሚሰጠኝ ነው። ከዚህ በኋላ በስፋት እንግዲህ ስራዎችን እያስተዋወቅ ልጆቹን አማርኛዬንም ሙዚቃዬንም ለማስተማር ፈልጋለሁ። ተሳካ ስራ እንደምሰራ እርግጠኛ ነኝ ከዚህ በኋላ እድሜው ካለ።
ለኑሮ ምንድን ነው የምትሰራው ግርማ? እዛ ካሊፎርኒያ በምን ስራ ነው የምትተዳደረው ማለት ነው?
እኔ ዝም ብዬ ያው በመንግስት ፍርድ ቤት ውስጥ ያለ ይሄ ያለ አይደል ጋርድ ምናምን ነገር ነበር።
እሺ እሺ።
አሁን ግን ያው ትቼው ለጊዜው አቁሜያለሁ እና ጡረታ ጊዜ እየቀረበ ነው። ስለዚህ አሁን ፕሮሰስ ላይ ነኝ።
ብዙ ጊዜ አንተ የምትሰራቸውን ዜማዎች አልፎ አልፎ አደምጣለሁና መንፈሳዊ ናቸው። ለሰዎች ለታወቁ ዘማሪዎች ሙዚቃ ቀምረህ ወይም ደግሞ ዜማ አውጥተህ የሰራቸው ወይም ያዘጋጀህላቸው ሰዎች አሉ?
እስካሁን መንፈሳዊ ስራ ለሰዎች አልቀመርኩም። ለራሴ ግን አንድ ማስታወሻ ሰርቼ ገና አልወጣም አለ። እሱ ነው እንጂ ሌላ የለኝም እና ሞክሬዋለሁ። እሱን ግን ወደፊት አሻሽዬ እሰራዋለሁ የሚል እቅድ አለኝ እንጂ ለሌሎች መንፈሳዊ ስራ እስካሁን አልሞከሩም።
የእኔ የስራ ውጤት ነው የምትለው አሁን አንድ ያለ ነገር ይሄ ዜማው ቅዳሴው ነው አይደለም? ሌላ ምን አለ አሁን ይወጣል የምትለው ነው ያለው? ሁለተኛው
ሁሉንም አካትችን ቅዳሴም ባህሌታዊ ስራዎችን ጠቅላላ እዚህ ያስተምሩኛል። ተማሪ ነኝ ማለት ነው እና እያገለገልኩ እማራለሁ።
አንተ ራስህ ዜማ ጎበዝ ነው ይሆና እንደሰማሁት እንደምትነግረኝም እንደተረዳሁትም
አቋቋሙን እያስነካ ነው።
በጣም ጥሩ ነው። ያሬዳዊ ነህ ማለት ነው። በዛ ማህሌት ውስጥ
መርጌታዎች አሉ። ሹመት ሁሉ ተሰጥቶናል። እንደገና ደግሞ
በዚህ ላይ እንደገና
እንደገና በኩረት ጓኔ አለኝ አቡነ ቄርሎስ ናቸው የሰሜኑ አባቴ።
እሺ።
አሁን ደግሞ እዚህ አግኝቻለሁ ቀንጌታ ተብያለሁ። ሰቡን
ቀንጌታ?
አዎ።
እንዴ ይሄ በጣም ከባድ ነው እኮ።
ተደራረበ ግን አሁን ቢት ነው የምንጠራ አለኝ አንዱ። አይ ሁሉንም ነው የምፈልገው ስለው በቃ ሞተ።
እኛ በይበልጥ ብዙ አድማጮች የሚያስታውሱህ ቀደም ሲል ያሰማናቸውን ዜማዎች በመድረስህ የሚያስታውሱ አድማጮች በዛ ነው እንትን የምንለው። የዜማውን ብዙ ሰው ስለማይሰማ ስለማይረዳም በይበልጥ በዛ ለማስተዋወቅ ያስቸግራል። የቤተ ክርስቲያን ነገር የሚገባቸው ወይም ደግሞ ዜማ የሞከሩ ጥሩ አድርገው ያደመጡ ሰዎች ናቸው የሚረዱት። እንደውም አሁን ሲዲ ላይ ዜማዎቹ አሁን ለምሳሌ ቅዳሴውን በሙሉ አህዶ አብ ሲባል የዲያቆኑን የካህኑን ንስግድ ተብሎ ያለውን በሙሉ እዛ ላይ ያስቀምጠሃል። ይሄንን እንኳን የቤተ ክርስቲያን ትምህርት የሌለውና የቤተ ክርስቲያን ትምህርት ያለውም አድምጦ አሀ ይሄ ማለት ይሄ ነው ሊል የሚችል አይመስለኝም። እኔ እንደው
አሁን ለምሳሌ አህዱ ትክክለኛ ዜማውን አስቀምጫለሁ ብዬ አምናለሁ። እና ሌላው ደግሞ ያላወቁትን ሰዎች ማሳወቅ ነው። እና አንዳንድ ሰዎች ዝም ብሎ ባልተጨበጠ ነገር እንደው ዝም ብሎ ክራር መንግስተ ሰማያት ያስገባል፣ ሳክሲፎን እዛ ገሃነም ያስገባል ብሎ የሚያምኑ ካሉ ተሳስተው። ሁለቱም ስራዎች አለማዊ ስራ ይሰራሉ። ዛሬ አልፎ ተርፎ እያንዳንዱ ካህን እያንዳንዱ መነኩሴ በኪሱ ሞባይል የያዘ የለም ግን ገብተው መቅደስ ውስጥ ይቀድሱበታል። እሱን ይዘው ስልክን ራሱን አንተ ራስ ባለቤቱ ለበጎ ነገር ካልተጠቀምክበት ወደ መጥፎ ነገር ልትቀይረው ይቻላል። አልፎ ተርፎ ስክሪን ቤተ መቅደስ ውስጥ ተዘርግቶ አለ። ያ ስክሪን ቴሌቪዥን ነው። ቴሌቪዥኑ ቻናሉን ብንቀይረው ወደ ሌላ ነገር ይገባል ከፈለግ ነው እዛው እያለ ማለት ነው። ኦርጋንን ቢሆን የሰራው ኃጢአት የለም። የኦርጋንን ኃጢአት ዝም ብሎ እያበረከቱ የሌላውን ነገር ዝም ብሎ መኮነን ጥሩ አይደለም፣ ተጨባጭ አይደለም ነው እንግዲህ ነው የሚሉት ፖለቲከኞች። ተጨባጭ አልሆነ ውንጀላ ነው በኦርጋን ላይ የሚካሄደው እና ይህን አልቀበልም።
በውይይታችን ውስጥ እንግዲህ ዜማዎችም እያሰማን ብዙ ሰዓት ፈጅተናል። መቼ ነው ወደ ዩናይትድ ስቴትስ የመጣኸው?
አስራ አንደኛ አመትን ይዣለሁ። በማስታወቂያ ስራ ነበረ የምተዳደረው በራሴ ግርማ ሞገስ አድቨርታይዚንግ ብዬ። ይሄ ጅንግል አለ አይደል የቴሌቪዥን አድቨርታይዚንግ፣ እሱን እየሰራን ነበረ ያለው። እና
የጦሩ ህይወትህስ ግርማ? ጦር ስራ ወታደር እንደነበርክ እስከ መቶ አለቃ እልቅና እስከ እንደደረስክ ነግረኸኛል። እና ምን ይመስል ነበር? ለምን አቋረጥከው? እሱ ነው
በአብዮቱ ጊዜ፣ በተለይ ከአብዮቱ በፊት ድራም ሜጀር ነበርኩኝ። ያው አሽከርካሪ ነው የሚባለው በኛ፣ ድራም ሜጀር ነኝ። እና በጣም ጎበዝ ነበርኩ። እንግዲህ ኬንያ ድረስ ሄደን በዛን ጊዜ እንግዲህ የሮጠም በውጭ ሄዱ ኢትዮጵያን ያስጠራ ይሸልማል። ስመለስ አስር አለቃ ሆንኩኝ ያለ ጊዜ እና ልክ እንደነ ማሞ ወልዴ ማለት ትችላለን። እና በድራም ሜጀር ከጆሞ ኬንያታ ዋንጫ ይዞ መምጣት ቀላል አይደለም።
አዎ።
እና በዛን ጊዜ አስር አለቃ ነበርኩ። በ66 አብዮቱ ፈነዳ። አሁን አብዮት ሊመጣ ያው ወደ ኦርኬስትራ ተቀየርኩ። ያው የቅስቀሳ ስራ ነው የነበርኩ በአብዛኛው የሚሰራው። ቀይ ባህር ደማችን እያልኩ አቶ ብሩ ይውጡ እያልኩ ሲራክ ታገሰ ነበር የሚደርሰው
ብሩ።
እና የቅስቀሳ ስራዎች በብዛት ስራ ነበር። እና ወዲያው ሙዚቃ ትምህርት ቤት እዛው ስላለ በኋላ ኮሎኔል አሰፋ የሚባሉ መጡ። ሙዚቃ ትምህርቴን በሰፊው ጀመርኩ። እና አሁን ወደ ኦርኬስትራው ከድራም ሜጀርነት ወደ ኦርኬስትራው ገባው። አሁን ከኦርኬስትራው ውስጥ እየሰራው እያለው እንግዲህ በኢሰፓ ጊዜ አንዳንድ ችግር ነበረ። በዛ ምክንያት ቀድሜ ይሄ ለውጡ ሳይመጣ ነው እኔ በሐኪሞች በቦርድ የወጣሁት።
ከወታደርነት
ወጥቼ ብሔራዊ ቲያትር ተቀጠር።
አሀ።
ብሔራዊ ቲያትር ስቀጠር ያው ችግርም ነበረ በእውነት። ግርማ ይልማ ሚኒስትሩ ትልቅ ኢትዮጵያዊ እና የሚገርም ነገሩ ብዙ ስለሆነ ነው በአጭር ባጭሩ የማያደርግልና፣ ብሔራዊ ቲያትር እንዴት ከኢሰፓ አምልጦ እዚህ እንዴት ይሸሸጋል መባረር አለበት ብሎቻቸው፣ እኔ ግርማ ሞገስን አይደለም የቀጠርኩት ሙያውን ነው ብለው ብሔራዊ ቲያትር እንድሰራ ያደረጉኝ አባቴ ናቸው። በጣም ላመሰግናቸው እወዳለሁ። በዚህ አጋጣሚ
ብዙ ብዙ ሰዎች ያከብሯቸዋል፣ ይወዷቸዋል። ስራቸውን ብቻ
በጣም የሚወደዱ የኢትዮጵያዊ ናቸው ግርማ ይልማ ማለት። እዛ ሆኜ ነው እንግዲህ ሁል ይህንን ለበጎ ነው ሁሉም ያው ይህንን አድቨርታይዝ ስራ ጋሽ ውሸት ጋር እየተመላለሱ እያጠናው
ከዛ ወደዚህ
እየሰራው ለአንድ አመት ከምናምን ሰርቻለሁ።
እንደገና ወደ መንፈሳዊ ስትመለስ ግን የሚገርም ነው አለመርሳትህ።
ረስቷል ግን እኔ አሁን በአብዛኛው ያው እንግዲህ መላከ ሰላምን የሆነት ላመሰግን ወዳለ እሳቸው እንግዲህ ሁሉን ነገር እያስተማሩ
የሎስ አንጀለሱ እሺ
እሳቸው አሉ እዚህ እግዚአብሔር ፈቅዶ ነው እና ከእሳቸው እማራለሁ። ወደፊትም ምልህ ያው ጥሩ ሁኔታ ላይ እንደምደርስ ነው መቼም አያልቅም። ትምህርት አለቀ ማለት
ግን ይሄ መተዳደሪያ ሙያ ሊሆን ይችል ይሆን ወደፊት? አሁን ከጡረታ በኋላ በዚሁ ልቀጥል ታስባለህ ይመስለኛል። ግን በዚህ ብቻ ለመኖር ደግሞ ያስቸግራል። ይሄ የገቢ ምንጭ ላይሆን ላያመጣ ይችላል በበቂ ሁኔታ። ምንድን ነው ወደፊት እቅድህ? እንደው ይህን ትንሽ ብትነግረኝ ለዛሬው እዚሁ ላይ እናበቃለን።
እንደው እኔ የገቢ ምንጭ ምናምን የምትለውን ነገር ሁሉ አልቀበሉም።
እንዴት ይኖራል?
እንደዚህ አይነት አቋም አለኝ። ይገርማል። እግዚአብሔር እኔን እንደዚህ ለእንደዚህ ሊፈጥረ ይኖረው ወደዚህ እንደውም ገና ብሎ እዛው ቀር ነበር።
ቤተሰብ አለ ግርማ? በአሁኑ ሰዓት ይቅርታ
አሉ ልጆቼን ከሀገር ቤት ይዣቸው የመጣሁት ሁለት፣ እዚህ ደግሞ አንድ መጣች አዲስ። ከሀገር ቤት የመጣው አንዱ አሁን ዩኒቨርሲቲ ገባ፣ እናንተ አካባቢ ነው ፕሪንስተን፣
ትልቅ ዩኒቨርሲቲ ነው።
ሁለተኛው አሁን እየደረሰች ነው፣ እሷም እንደዚሁ ወደ እሱ ትሄዳለች። የቀረችዋ ትንሿ እሷ ብቻ ናት። ስለዚህ አልቸገርም። እግዚአብሔር ጥሩ አድርጎ እያኖረ ነው ያለ። ምን ችግር አለው?
በትዳር ባለቤት አለ?
አዎ።
ስራለች? አንቺ ልበላት አንተን? አንተ
አንቺ በላት።
አዎ አንተ ስለምን አንተ
ትባላለች። እየሰራች ነው።
በጣም ጥሩ።
ችግር የለም። በቂያችን። እግዚአብሔር የተመሰገነ ይሁን።
በጣም ነው የማመሰግነው። ዛሬ ወደ ሃይማኖቱ ያደላ ቢሆንም በአርቲስትነትህ የሙዚቃ እውቀት ስላለህ በዛ ዙሪያ የዛሬውን የኪነት ባለሙያ ተክተህ ለአየር አብቅተናል። ውይይቱን አድማጮች እንደሚወዱት ተስፋ አደርጋለሁ። በጣም ነው የማመሰግንህ። እግዚአብሔር ይስጥልኝ።
በጣም 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 አመሰግናለሁ። እንግዲህ ወደፊት ስራዬን በሰፊው ሰርቼ ለህዝብ ለማድረስ እንድበቃና እናንተም ያው እንደምትተባበሩኝ ተስፋ አደርጋለሁ። እና አቶ አዲሱ አስታውስ ስለደወልክልኝ በጣም ነው የማመሰግነው።
እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አመሰግናለሁ።
አመሰግናለሁ አቶ አዲሱ።
አድማጮች
ግብዣውም ጻፉልን፣ ደውሉልን ነው።
የስልክ መስመራችን 2022059942 የውስጥ መስመር 14 ትደውላላችሁ።
ኢሜይል ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ትጽፉልናላችሁ።
ደብዳቤ ለሚቀናችሁ ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች
330 ኢንዲፔንደንስ አቨኑ ሳውት ዌስት ዋሽንግተን ዲሲ 20237 ትላኩልን።
አሁን ወደ ማጠናቀቁ ልናመራ ነው።
ክፉ ዘመን ሲመጣ
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19፣ 22 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት በመደበኛው ስርጭት መልሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና
እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.